Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ህዳር 29 ቀን 2009 ዓ.ም ዝግጅታችን አሁን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልኝ፣ እኔም ሰለሞን ክፍሌ ነኝ።
በኢትዮጵያዊነት መንፈስ ሁላችንም የኢትዮጵያዊነት መንፈስ በሁላችንም ልብ ውስጥ ሊጸርጽ ይገባል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አቀረቡ።
የአገር ፍቅር ማለት የህዝቦቿ ፍቅር በመሆኑ በመተሳሰብና በመከባበር እንዲሁም በጋራ ተጠቃሚነት ላይ የተመሰረተ የአገራዊ አንድነት በውስጣችን ይበልጥ መጠናከር ይኖርበታል።
በአብይ ርዕስ ዘገባ አለን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የጋና ምርጫ ኮሚሽን ትላንት የተካሄደውን ፕሬዝደንታዊና የምክር ቤት አባላት ምርጫ የድምፅ ውጤት ቀስ በቀስ ይፋ እያደረገ ነው። ኮሚሽኑ በአንዳንድ አካባቢዎች ከተመዘገበው መራጭ በላይ የሆነ ድምፅ ተሰጥቷል፣ ሌሎችም ጣልቃ ገብ ተግባራት ተፈጽመዋል የሚሉ አሉባልታዎች እየተናፈሱ ስለሆነ ቆጠራውን በከፍተኛ ጥንቃቄ ለማከናወን ብለን ነው ሲል አስታውቋል። ይህ በእንዲህ እንዳለ ገዢው ፓርቲና ተቃዋሚዎች ሁለቱም በየበኩላቸው ስለ ውጤቱ እየተናገሩ ነው። ፍራንቼስካ ካካራፎርሰን ከአክራ ያጠናቀረችውን ዘገባ ዝርዝር ቆንጅታዬ ታቀርባለች።
ጋናውያን በስልጣን ላይ ባሉት ፕሬዚደንት ጃን መሃማና በተቃዋሚ መሪ ናና አኩፎ አዶ መካከል ትናንት የተካሄደው ፉክክር ውጤት በይፋ እስከሚነገር በጉጉት እየጠበቁ ነው። ይሁን እንጂ ገዢው ኤንዲሲና ተቃዋሚው ኤንፒፒ ፓርቲዎች የየበኩላቸውን የድምፅ ውጤት መናገሩን ተያይዘውታል። ገዢው ፓርቲ ዛሬ ሐሙስ ጠዋት ጋዜጣዊ ጉባኤ ጠርቶ ሲያበቃ እጩዌ አሸንፈዋል ሲል አውጇል። የተቃዋሚ ፓርቲው የዘመቻ ኃላፊ ፒተር ማክማኑ በበኩላቸው እስካሁን በተደረገው የድምፅ ቆጠራ አብላጫውን ድምፅ ናና አኩፎ አዶ አግኝተዋል ብለው ሲናገሩ የተሰበሰበው ደጋፊ በሆታ ደስታውን ገልጸዋል።
ናና አዶ ዳንኳ አኩፎ አዶ ሃስ 4,676,000
ናና አዶ ዳንክዋ አኮፎ አዶ 4,676,998 ድምፅ አግኝተዋል። ያም 54.91 ማለት ነው። ፕሬዚደንት ጃማ መሃማ 3,694,724 ድምፆች አግኝተዋል። 43.38 ማለት ነው። ስለዚህ ከጠቅላላው የድምፅ ጣቢያዎች 80% ውጤታቸውን አስገብተዋል። የቀረው 20% ይህን ውጤት የሚቀለብስ እንደማይሆን እንተማመናለን።
የገዢው ፓርቲ የምርጫዎች ጉዳይ ኃላፊው ሳሙኤል አፎሱ አምፖፎ በበኩላቸው የተቃዋሚው ፓርቲ አድራጎት ኃላፊነት የጎደለው ደንታ ቢስነት ነው ሲሉ ነቅፈዋል።
ከሀገሪቱ ዙሪያ መደዳውን በተካሄዱ የድምፅ ቆጠራዎች የእኛ እጩ ፕሬዝዳንት ጃን መሃማ ምን ደረጃ ላይ እንዳሉ አውቀናል። በመላ አገሪቱ በጣም ጥሩ ይዞታ ላይ ናቸው። ነገር ግን ፓርቲያችን ሕግን የሚያከብር በመሆኑ ውጤቱን በአደባባይ አናውጅም። የኤንፒፒን አድራጎት ሁሉም ሕግ አክባሪ ዜጋ ሊያወግዘው ይገባል።
የምርጫ ኮሚሽኑም ጋዜጣዊ ጉባኤ ጠርቶ የድምፅ ቆጠራ ውጤቶችን የመናገር ስልጣን ያለው ብቸኛ አካል እሱ መሆኑን አስገንዝቧል። ውጤቶቹን በቅርቡ ይፋ እናደርጋለንና በትዕግስት ተረጋግታችሁ ጠብቁን ሲልም ለሕዝቡ ተማጽኖ አቅርበዋል።
ቃለ መሐላ ለመፈጸም ወዲያውም ስራቸውን በይፋ ለመጀመር 6 ሳምንታት ግድም የቀራቸው ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካቢኔያቸውን አባሎች መረጣና ስያሜ ሂደት እያፋጠኑ ናቸው። በያዝነው ሳምንት ውስጥ ብቻ የመከላከያ ሚኒስቴር፣ የአካባቢ ደህንነት ጥበቃ መስሪያ ቤት፣ የአገር ውስጥ ደህንነትና የቤቶችና ከተማ ልማት ሚኒስቴር መስሪያ ቤቶችን እንዲመሩ የተሰየሙ ኃላፊዎች እንዲሁም በቻይና የዩናይትድ ስቴትስ አምባሳደር በራሳቸው በትራምፕ ወይም በሽግግሩ ባለሥልጣናት ተገልጸዋል። ጥቂት እንደቀደሙት ሁሉ ግን አዲሶቹ ተመራጮችም ውዝግብ አስነስተዋል። በዚህ ዜና ላይ መጽሔት ማብራሪያ ይኖረዋል።
ሩሲያ በዩናይትድ ስቴትሱ ፕሬዝደንታዊ ምርጫ ጣልቃ ገብታለች የሚለው ጥርጣሬ እንዲመረመር በኮንግሬሱ የሁለቱም ፓርቲዎች የቀረበው ጥሪ እየበረታ መጥቷል። ይህም ምርጫው ከሩሲያ ጣልቃ ገብነት ፍጹም የጸዳ ነው ሲሉ አጥብቀው ከሚከራከሩት ተመራጩ ፕሬዝደንት ዶናልድ ትራምፕ ጋር ውዝግብ ሊፈጥር ይችላል ተብሎ ተገምቷል። የዩናይትድ ስቴትስ ባለሥልጣናት ባልተለመደ ሁኔታ ባለፈው ወር ለሕዝብ ይፋ ባደረጉት መግለጫ በዲሞክራሲያዊ የፖለቲካ ድርጅቶችና በቀድሞዋ እጩ ተወዳዳሪ ሂለሪ ክሊንተን ሠራተኞች ኢሜሎች ላይ ቀጥተኛ የሳይበር ጥቃቱን ያደረሱት የሩሲያ ከፍተኛ ባለሥልጣናት ናቸው ማለታቸው አይዘነጋም። ይህን የሩሲያ ጣልቃ ገብነት ሁለቱ ፓርቲዎች በጋራ መመርመር የሚያስችላቸውን ሐሳብ ትላንት ለኮንግረሱ ያቀረቡት ሁለቱ ዲሞክራቶች ኤሪክ ስዋልዌል እና ኤላይጃ ካሚንግስ ናቸው። ጥሪያቸው ትላንት ከሪፐብሊካኑ ሴነተር ከሊንሲ ግራሃም ድጋፍ በማግኘቱ እንቅስቃሴው ተጠናክሯል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በአውሮፓና በተቀረው ዓለም የአምባገነንነት ስጋት እያደገ መጥቷል ሲሉ የአውሮፓ አቻዎቻቸውን አስጠነቀቁ። ሚስተር ኬሪ ካምቡርግ ውስጥ በአውሮፓ የጸጥታና ትብብር ሚኒስትሮች ስብሰባ ላይ ሲናገሩ እያደገ መጥቷል ያሉት የአምባገነንነት አስተሳሰብ ወደ ሰብአዊ መብቶች ረገጣና መገናኛ ብዙሃንን ወደ መገደብ እንዲሁም ወደ አለመቻቻልና ወደ ጥላቻ ወንጀሎች ተሸጋግሯል ብለዋል። ከእንግዲህ ወዲያ አምባገነንነት፣ ጭቆናና ተቃውሞን ማፈን መሞከር ለማንኛችንም አይበጅም ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አሁን የምትሸራረፍ እያንዳንዷ መሠረታዊ የሰው ልጆች መብት ወደ ለየለት አምባገነንነት ጎዳና የምትወስድ ጡብ ናት ሲሉ አስጠንቅቀዋል። የምስራቅ ኡክራይና ሁከትና የሩሲያ ክርምን ይዞ መቆየት ለረጅም ጊዜ ምላሽ ያላገኘ በመሆኑ የአውሮፓ የጸጥታና ትብብር ድርጅት በጀመረው የሰላም ድርድር ጥረት እንዲቀጥልም ኬሪ ጥሪ አስተላልፈዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። በአሌፖ አማጽያን ላይ ድል ለመቀዳጀት የተቃረቡት የሶሪያው ፕሬዚደንት ባሻር አልአሳድ ሲናገሩ ለአምስት ዓመታት የዘለቀው ሁከት እስኪያበቃ ውጊያው ይቀጥላል ብለዋል። አሳድ ዛሬ ይህን ያሉት በሩሲያ ጦር ሰራዊት የሚታገዘው ኃይላቸው እንደ አውሮፓውያን ዘመን አቆጣጠር ከ2012 ዓ.ም ጀምሮ በሽምቅ ተዋጊዎቹ ቁጥጥር ስር የቆየችውን የጥንታዊቷን አሌፖ ከተማ ሦስት አራተኛ ግዛት ባስለቀቀ ማግስት ከመንግሥታዊው አልዋታን ጋዜጣ ጋር ባደረጉት ቃለ ምልልስ ነው። በአሌፖ ድል ተገኘ ማለት ግን ጦርነቱ ተደመደመ ማለት ሳይሆን ወደ ድል ለመቃረብ ታላቅ እመርታ ነው ሲሉም ተናግረዋል። ሽምቅ ተዋጊዎች በከተማዋ እስካሉ ድረስም የተኩስ አቁም ስምምነት ፈጽሞ እንደማይታሰብ የሶሪያው ፕሬዚደንት ባሻር አልአሳድ ጨምረው አሳስበዋል።
የአፍጋኒስታን ታሊባን ካታር ውስጥ ለሚገኘው ጽሕፈት ቤቱ ይፋ ዕውቅና እንዲሰጥ ከዩናይትድ ስቴትስ ጋር የቀጥታ ንግግር እንዲጀምርና በተባበሩት መንግሥታት ድርጅት ጥቁር መዝገብ ውስጥ ያለ የከፍተኛ ባለሥልጣኖቹ ስም እንዲነሳ ዛሬ ጥሪ አቀረበ። የትጥቅ ትግሌን እንዳበቃ የእነዚህ ጥያቄዎች መሟላት እንደ መንደርደሪያ ያገለግላል ሲልም አስረድቷል። ካታር ውስጥ የሚገኘው የሁከቱ ቡድን ቃል አቀባይ ሶሂል ሻሂን እንደሚሉት ለጦርነቱ መቀጠል አብይ ምክንያቱ በዩናይትድ ስቴትስ የሚመራ የባዕዳን ወታደሮች አፍጋኒስታን ውስጥ መገኘቱ ነው። እነዚህ ወራሪዎች ሲል የጠራቸው ባዕዳን ኃይሎች የሀገሪቱን ሉዓላዊነት ይጻረራሉ፣ የፖሊሲዎቿንና የመንግሥቷን ነጻነት አያከብሩም ሲሉም ቃል አቀባዩ ለአፍቃሪ ታሊባን መገናኛ ብዙሃን በላኩት መግለጫ አስረድተዋል። በሌላኛው ወገን ዓላማ በእርግጥ ሰላም ለማስፈን ከሆነ ይላል መግለጫው፣ አክሎም ታሊባን በካታር የፖለቲካ ጽሕፈት ቤቱን እንዲከፍት ሊፈቀድለት ይገባል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ዳር 29 2009 ዓ.ም ተመረተ ምሽት ፕሮግራም ነው።
የኦሮሞ አባገዳ ስርዓት ያለም ቅርስ ሆኖ በመመዝገቡ ላይ የተዘጋጀ ፕሮግራም ይዘናል።
ስርዓት የመንግስት ስልጣን የህግ አውጪ፣ የህግ አስፈጻሚ፣ የህግ ተርጓሚ እንደዘመናዊ የተከፋፈለ ነው ማለት ነው። አንዱ ሌላውን እየተቆጣጠረ ስልጣን ያለ አግባብ ጥቅም ላይ እንዳይውል ቁጥጥር የሚደረግበት ስርዓት ነው።
አቶ ገዛሃኝ ግርማ በኢትዮጵያ የባህል ሚኒስቴር የቅርስ ጥናትና ጥበቃ የጥናት ባለሙያ ናቸው። በምሽቱ ባህልና ህብረተሰብ ዝግጅት ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያዊነት መንፈስ በሁላችንም ልብ ውስጥ ሊሰርጽ ይገባል ሲሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጥሪ አቅርበዋል። የኢትዮጵያ ህዝቦች የራሳቸው ማንነት ያላቸውን ያህል የጋራ የሆነ ጠንካራ ኢትዮጵያዊ ማንነትም አላቸው ሲሉም ተናግረዋል። የሱዳኑ ፕሬዝደንት ኦማር ሐሰን አልበሽር፣ የጅቡቲው ፕሬዝደንት እስማኤል ኦማር ጌሌና የሶማሊያው ፕሬዝደንት ሐሰን ሼክ መሐመድ እንዲሁም የሌሎች አገሮች ተወካዮች በበዓሉ ላይ ተገኝተዋል። እስክንድር ፍሬው ተከታዩን ልኮልናል።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህንን የተናገሩት በመስራቅ ኢትዮጵያዊቷ ከተማ ሐረር በተከበረው የብሔር ብሔረሰቦችና ህዝቦች በዓል ላይ ነው። ለ11ኛ ጊዜ በተከበረውና ከሁሉም የአገሪቱ አካባቢዎች የተወከሉ እንግዶች በታደሙበት በዓል ላይ የተናገሩት ጠቅላይ ሚኒስትሩ ካተኮሩባቸው ነጥቦች አንዱ ኢትዮጵያዊነት ነው። የአገራቸውን ታሪክ ባህላዊ ሀብትና ውበት ያነሱት ጠቅላይ ሚኒስትሩ ኢትዮጵያውያን ውብ የሆኑ የብዙ ቋንቋዎች፣ ባህሎችና ማንነቶች መገለጫ ነን ሲሉም ተናግረዋል። ኢትዮጵያዊነት በሁሉም ልብ ሊሰርጽ እንደሚገባም ጥሪ አቅርበዋል።
ኢትዮጵያ የምትገኝበት የአፍሪካ ቀንድም ሆነ በአህጉራችን አፍሪካ እንዲሁም በዓለም ህብረተሰብ ዘንድ በልጆቿ አኩሪ ስራዎች ይበልጥ ተሰሚነቷ እንዲጎላ ለማድረግ ይህ የኢትዮጵያነት መንፈስ በሁላችንም ልብ በጥልቀት መስረጽ ይኖርበታል። የአገር ፍቅር ማለት የህዝቦቿ ፍቅር በመሆኑ በመተሳሰብና በመከባበር እንዲሁም በጋራ ተጠቃሚነት ላይ የተመሰረተ የአገራዊ አንድነት በውስጣችን ይበልጥ መጠናከር ይኖርበታል።
ቋንቋን መሰረት ያደረገውን የኢትዮጵያ ፌዴራሊዝም የሚተቹ አንዳንድ የፖለቲካ ኃይሎች በህዝቦች መካከል ልዩነቶችን እያሰፋ መምጣቱን ይናገራሉ። የብሔር ብሔረሰቦችን መብት የሚያስከብረውም በኢትዮጵያዊነት ላይ አሉታዊ ተጽዕኖ በሚያሳድር ሁኔታ እንደሆነ ያምናሉ። ጠቅላይ ሚኒስትር ኃይለማርያም እና መንግስታቸው ግን እንደዚህ አይነት ትችቶችን አይቀበሉም። እንዲያውም ህገ መንግስቱ ከጸደቀበት ጊዜ አንስቶ እስከዛሬ ባለፉት 22 ዓመታት አዎንታዊ ውጤቶች መገኘታቸውን ያምናሉ። በህዝቦች መካከል ያሉ የተዛቡ ግንኙነቶችም ከታሪክ የተወረሱ መሆናቸውን ጠቅላይ ሚኒስትሩ በዛሬው ንግግራቸው ጠቅሰዋል። እነዚህን የተዛቡ ግንኙነቶችም በአብዛኛው ማረም መቻሉን አመልክተዋል። የዚች ሀገር ዜጎች ብሔረሰባዊ ማንነታቸውንም ሆነ ኢትዮጵያዊነታቸውን ማጠናከር እንደሚችሉም ነው የጠቆሙት። ኢትዮጵያን መውደድና ማክበር እንደሚገባም ተናግረዋል።
የኢትዮጵያ ህዝቦች የራሳቸው ማንነት ያላቸውን ያህል የጋራ የሆነ ጠንካራ ኢትዮጵያዊ ማንነትም አላቸው። በዚህ ኢትዮጵያዊነት መንፈስ በመመራትም እጅግ ውስብስብና ፈታኝ በሆነው የወቅቱ የዓለማችን ሁኔታ ውስጥ አገራችን በድል ጎዳና እንድትገሰግስ ሁላችንም ታላቅ ወገናዊ ኃላፊነት በጫንቃችን ተሸክመናል። አገራችን ኢትዮጵያን በሙሉ ልባችን ወደናትና አክብረናት የህዝቦቿ ጠንቀኛ ጠላት የሆነውን ድህነት ጠራርገን ለማስወገድ እንዲሁም እስካሁኑ በተገኙ ተስፋ ሰጪ ድሎች ጠና ማድረግ የጀመርነውን አንገታችንን መልሰን ላናጎብጥ ጠንክረን መስራት ያለብን ይሆናል።
ባለፉት 15 ዓመታት የተካሄዱ የተሐድሶ እንቅስቃሴዎች በኢትዮጵያ ከፍተኛ የኢኮኖሚ እድገት እያመጡ መሆኑንም ጠቅላይ ሚኒስትር ኃይለ ማርያም አስተውሰዋል። እድገቱ የፈነጠቀው የተስፋፋና በኢትዮጵያ ህዝቦች ዘንድ ተጨማሪ የእድገት ጥማትና ተጨማሪ ፍላጎት አምጥቷል ሲሉ ማስረድተዋል። መንግስት ውጤቱ እንዲመጣ የሚደነቁ ስራዎች መስራቱንም አስተውቀዋል። ከዚህ በተቃራኒ ግን የመንግስትን ስልጣን የለውጥ መሳሪያ ከማድረግ ይልቅ የግል ኑሮ መሰረት የማድረግ ዝንባሌ መታየቱን ተናግረዋል። እናም ቀኑ ሲከበር እስካሁን የተገኙትን ድሎችና ውጤቶች አስፋፍቶ መቀጠል እንደሚያስፈልግ ተናግረዋል። የታዩትን የተሳሳቱ አስተሳሰቦችና ህጸጾች ለማስወገድ የተጀመረውን በጥልቀት የመታደስ አገራዊ ንቅናቄም ማስቀጠል እንደሚያስፈልግ አሳስበዋል። ለ11ኛ ጊዜ በተከበረው በዓል ላይ እንዳለፉት በዓላት ሁሉ ከሁሉም የሀገሪቱ አካባቢዎች የተወከሉ ኢትዮጵያውያን ከፍተኛ ባለስልጣናት፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች ተገኝተዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ንግግራቸው በአገሪቱ እየተተከበረ ስላለው ያስቸኳይ ጊዜ አዋጅ የተከሰተ አልነበረም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ምስራቅ ኢትዮጵያ ድሬዳዋ።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
መሪው ዶክተር መረራ ጉዲና በአስቸኳይ እንዲፈቱና መንግሥት ከተቃዋሚ ፓርቲዎች ጋር ውይይትና ድርድር እንዲጀምር የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ጥሪ አሰምቷል። ዶክተር መረራ የታሰሩበትን ምክንያት ሰንካላ ሰበብ ነው ያለው መድረክ በተቃዋሚዎችና በገዢው ፓርቲ የተደረሰውን መግባባትም የጣሰ እንደሆነ በመግለጽ ከሷል። የዶክተር መረራ መታሰር የሀገሪቱን ሰላምና መረጋጋትም አደጋ ውስጥ ሊከተው እንደሚችል ያለውን ስጋት መድረክ ገልጿል። መለስካቸው አማሃ ተጨማሪ አለው።
መድረክ ዛሬ ይፋ ባደረገው የጽሑፍ መግለጫው ከሳምንት በፊት የአስቸኳይ ጊዜ አዋጁን ድንጋጌ በመጣስ ከአሸባሪ ኃይሎች ጋር በመገናኘት ተጠርጥረው የተያዙት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በአስቸኳይ ከእስር እንዲፈቱ መንግሥትም ከተቃዋሚ ፓርቲዎች ጋር ውይይትና ድርድር ለማካሄድ ቃል በገባው መሠረት ውይይትና ድርድሩ ጊዜ ሳይባክን እንዲጀመር ሲል ጥሪ አቀረበ። መድረክ በዚሁ መግለጫው ሕዝባችን በሚሊዮኖች አደባባይ በመውጣት ላነሳቸው ብሶቶችና ጥያቄዎች ዘላቂ መፍትሄ ለመሻት በሚያስችሉን መሠረታዊ ጉዳዮች ላይ ለመነጋገር የሚያስችልን ሁኔታ እንዲመቻች መድረክ በመላው ሕዝቦቻችን ስም ይህንን ታሪካዊ ሀገራዊ ጥያቄያችንን በድጋሜ በአንክሮ እናቀርባለን ብሏል። ይኸው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ አሰራጨው የጽሑፍ መግለጫ ዶክተር መረራ በቅርቡ ከአውሮፓ ፓርላማ በተደረገላቸው ጥሪ መሠረት ለፓርቲያቸው የዲፕሎማሲ ሥራ ለማከናወን ወደዚያው እንዳመሩ ያስታውሳል። በዚያም ለአውሮፓ ፓርላማ የኢትዮጵያን ወቅታዊ ሁኔታ አስመልክቶ ገለጻ ማድረጉን እንደ ወንጀል መቁጠርና ከሽብርተኞች ጋር ተገናኘ፣ የአስቸኳይ ጊዜ አዋጁን ጣሰ፣ ወዘተ በሚሉ ሰንካላ ሰበቦች መንግሥት ለእስር ዳርጎታል ብሏል። በመድረክ ግንዛቤም አንድ የሕጋዊ ፖለቲካ ፓርቲ መሪ በሀገሪቱ ወቅታዊ ሁኔታ ላይ ገለጻ ማድረግን የአስቸኳይ ጊዜ አዋጁ ክልከላ እንደማይጥልበት ይናገራል። ከዚያም አለፍ ብሎ ይህ መድረክ ለአዋጁ ከሰጠው ትርጉም የተለየ ትርጉም ካለ ግልጽ እንዲደረግለት ሁለት ጊዜ ለኮማንድ ፖስቱ ደብዳቤ ጽፎ ምንም ማብራሪያ እንዳልተሰጠው ያስረዳል። ዶክተር መረራ ከሽብርተኞች ጋር ተገናኙ ስለተባለውም አንድ ዓለም አቀፍ ስብሰባ ቀርቶ በሰንበት የማኅበር ስብሰባዎች እንኳን መቀመጫ ለእንግዳ የሚሰጠው በአዘጋጁ እንጂ የተጠራው እንግዳ በመረጠው አገባብ አለመሆኑ ይታወቃል ሲል ወንጀላውን አጣጥሎታል። መግለጫው አክሎም መድረክና አባል ድርጅቶቹ ሰላማዊ ትግልን የተቀበሉትና በተግባርም እያዋሉት ያለው የእምነታቸው መሠረት በመሆኑ እንጂ በማንም አስገዳጅነት አይደለም ብለዋል። አክሎም መድረክ ከኢህአዴግ ጋር በተደጋጋሚ አድርጌያቸዋለሁ ባላቸው ድርድሮች የደረሱበትን መግባባት ይጠቅሳል። ይኸውም መንግሥት ሽብርተኛ ከሚላቸው ድርጅቶች ጋር ግንኙነት ማድረግ ማለት ስምምነት ተፈራርሞ ድርጅታዊ ቁርጠኝነት መፍጠር ማለት ነው ብሏል። ስለሆነም ይላል መግለጫው፣ ስለሆነም የዶክተር መረራ እስራት ከአስቸኳይ ጊዜ አዋጁ ድንጋጌና መድረክ ከገዢው ፓርቲ ኢህአዴግ ጋር ከደረሰበት የጋራ መግባባት ውጭ ነው ብሎታል። መግለጫው በመጨረሻ ዶክተር መረራ የመድረክና አባል ድርጅቱ የሆነው የኦሮሞ ፌዴራሊስት ኮንግሬስ መሪ እንደመሆኑ ካላግባብ መታሰሩ በሚሊዮኖች የሚቆጠሩ አባሎቻችንንና ደጋፊዎቻችንን እያሳሰበ መሆኑ የሀገራችንን ሰላምና መረጋጋት ችግር ውስጥ የሚያስገባ እንዳይሆን ስጋት እንዳለን እንገልጻለን ብሏል። መንግሥት በተደጋጋሚ ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን በመጣሳቸው እንደሆነ መግለጹ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ቀጣዩ የመጽሔት ርዕስ እናልፋለን። ቃለ መሐላ ፈጽመው በትረ መንግሥቱን ሊረከቡ ከስድስት ሳምንታት ያልበለጠ ጊዜ በቀረበት በአሁኑ ወቅት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካቢኔ አባሎቻቸውን ለማሟላት ጥድፊያ ላይ ናቸው። በዚህ ሳምንት እንኳን የመከላከያውን፣ የአካባቢ ጥበቃውን፣ የአገር ደህንነቱንና የሥራና ከተማ ልማት መሥሪያ ቤቶች ኃላፊዎችን እንዲሁም በቻይና የዩናይትድ ስቴትስን አምባሳደር ይፋ አድርገዋል። የአሁኑ ምርጫቻቸውም እንደ ከዚህ ቀደሙ ሁሉ ውዝግብ መቀስቀሱ እየተሰማ ነው። ዝላቲካ ሆክ የዘገበችውን አዲሱ አበበ ያቀርበዋል።
በከርሰ ምድርን የነዳጅ ውጤቶች ወይም ግብዓቶች ደጋፊነታቸው የሚታወቁት ስካት ፕሩት የኦክላሆማ ግዛት ጠቅላይ አቃቢ ሕግ ናቸው። የአካባቢ አየር ጥበቃ መስሪያ ቤትን ይመራሉ ተብሎም ይጠበቃል። ምንም እንኳ የሰዎች እንቅስቃሴ ለአየር ንብረት ለውጥ አስተዋጽኦ እንዳለው በሳይንስ የታመነ ቢሆንም ፕሩት ግን በግሎባል ዋርሚንግ ማለት በዓለም ግለት ተግባራዊነት ላይ ባላቸው አቋም ይተቻሉ። በዚህም በፕሬዝዳንት ኦባማ የአየር ንብረት ለውጥ ላይ ሕጋዊ ዘመቻ ከፍተው እንደነበር ይታወሳል። የኒህ ሰው መመረጥ አወዛጋቢ ነው በማለት ብዙዎች ይከራከራሉ። ለቤቶችና ለከተማ ልማት ሚኒስትርነት የታጩት የአእምሮና የነርቭ ቀዳጅ ሐኪሙ የዶክተር ቤን ካርሰን ምርጫ እንዳወዛገበው አይነት ማለት ነው። ትራምፕ ግን ለየት ባለ ሁኔታ ነው ነገሮቹን የሚመለከቱት።
በአንድ ወቅት በአገራችን ታሪክ እንደነበረው ያለ ታላቅ ካቢኔ እየመሠረትን ያለ መሆኑን ነው የማምነው።
ጡረተኛው የባህር ኃይል ጄኔራልና የኢራቅ ጦርነት አርበኛው ጆን ኬሊ አዲሱ የአገር ደህንነት ኃላፊ ሆነዋል። ሽብርተኛነትን በመዋጋትና ሚስተር ትራምፕ የሚያምኑበትን ሕገ ወጥ ፍልሰተኞችን የማባረር ፖሊሲ ተግባራዊ ያደርጋሉ ተብሎ ይጠበቃል። ትናንት ረቡዕ ሚስተር ትራምፕ በሕግ የተመዘገቡ የውጭ አገር ተማሪዎች እንዳይባረሩ የሚጠይቅ በ14 ከተሞች ከንቲባዎች የተፈረመ ደብዳቤ ከሰጧቸው ከቺካጎ ከንቲባ ራህም ኢማኑዌል ጋር ተገናኝተው ነበር።
ብልጽግና፣ ፍትህ፣ ነጻነት ያለበትን የአሜሪካንን ህልም ለማየት ነው የሚሞክሩት። እነርሱም ሆነ ቤተሰቦቻቸው ምንም ጥፋት የለባቸውም። ልናቅፋቸውና ልንደግፋቸው ይገባል።
ሚስተር ትራምፕ ቀጥሎ የተወያዩት የሬስሊንግ ማለት በአሜሪካ የትግል ስፖርት ኃላፊ የሆኑትንና የአነስተኛ ንግድ ተቋማት አስተዳደርን ይመራሉ ተብለው ከሚጠበቁት ከሊንዳ ማክማሃን ጋር ነበር።
We talked about business and entrepreneurs and creating jobs and we talked about SBA.
ስለ ንግድ፣ ስለ ስራ ፈጣሪዎችና ስለ ስራ ፈጠራም ተወያይተናል። ስለ አነስተኛ የንግድ ተቋማትም እንዲሁ። እናም በጣም ጥሩ የሆነ ውይይት ነበር።
ሚስተር ትራምፕ ዛሬ ሐሙስ በቻይና የዩናይትድ ስቴትስ አምባሳደር ከሚሆኑትና ከቻይናና በተለይም ከፕሬዝዳንት ዢ ጂንፒንግ ጋር ጥሩ ግንኙነት እንዳላቸው ከሚታመነው ከአዮዋው ገዢ ቴሪ ብራንስታንድ ጋር ተገናኝተዋል። እኒህኛው ከሌሎቹ የሚስተር ትራምፕ ምርጫዎች ይልቅ የተሻለ ተቀባይነት እንዳላቸው ታውቋል። የትራምፕ የሽግግር ባለሥልጣናት እንደገለጡት በቀጣዩ ሳምንት ሌሎች የካቢኔ አባላት በእጩነት ይቀርባሉ። ሚስተር ትራምፕ እንደገለጡት ለትልቁ ቦታ ለውጭ ጉዳይ ሚኒስትርነት ማለት ነው ያሰቧቸውን የተሿሚዎች ዝርዝር እያጠበቡ እየቀነሱ ሲሆን እስካሁን ከማሳቹሴትሱ የአንድ ጊዜ ብቻ ገዢ ከሆኑት ከሚት ራምኒ ሌላ የተሰማ እጩ የለም።
ክቡራትና ክቡራን አድማጮች ዝግጅቶቻችንን በኢንተርኔት amharic.voanews.com ላይ ዌብሳይታችን ላይ ማግኘት ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3:24 ነው አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 7:24 ነው። ሐሙስ ህዳር 29/2009 ዓ.ም። አስተናጋጆቻችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሰላም ለቪኦኤ አቅራቢዎችና አድማጮች በሙሉ፣ ስሜ ፍሳ እባላለሁ። የምሰጠው አስተያየት በፕሮፌሰር መራራ ጉዲና መታሰር የተሰማኝን ቅሬታ ነው። ፕሮፌሰር መራራ ጉዲና ትላንት እንደነበሩት ትላልቅ ኖን ቫይለንስ ሙቭመንት ካደረጉት መሪዎች ከነ ጋንዲ፣ ከነ ማርቲን ሉተር ኪንግ እና በቅርቡም ካለፈው ከመንዴላ መልክ የምናያቸው የሀገራችን የተስፋ ሰው ናቸው። ኢህአዴግ ይህንን አስተውሎ ብዙ ኢትዮጵያውያኖች በዚህ ሁኔታ ማዘናችንን አውቆ በአስቸኳይ እንዲፈታና እያደረጉ ያሉትን ስግል እንዲቀጥሉልን እንጠይቃለን። አመሰግናለሁ።
ሄሎ አሜሪካን ድምፅ ሬዲዮ፣ እንደምናችሁ የዘወትር አድማጫችሁ ነኝ። የምደውልላችሁ ካሊፎርኒያ ሳን ፍራንሲስኮ ሆኖ በሚዲያችሁ የምታስተላልፉት አንዳንድ ነገር አለና በዛ አስተያየት እንድሰጥ ፈልጌ ነው። ኃላፊነት የጎደለ ሁልጊዜ ስታስተላልፉ እንሰማለን። አና ጎመዝ የአውሮፓ ህብረት አባል ናቸው፣ እንደ አንድ ፓርላማ ተወካይ ናቸው። ግን ልክ በአውሮፓ ህብረት ወይም ብራሰልስ ያለው የአውሮፓ ህብረት 750 ተወካዮች አሉበት መስለኛል። እናንተ ግን አንዲት አና ጎበዝ ብላችሁ ማሳለፍ ሲኖርባችሁ በአውሮፓ ህብረት ልክ እንደ ተጠራርጋችሁ ለጉንበት ሰባት እና የነመራራ ጉዳይና ብዙ ስትናገሩ ሰምተናል። የኢትዮጵያ ህዝብ ይሁን ሌላ ዓለም እኮ ያውቃል። ሴትዮዋ ኢትዮጵያ ያላቸው አቋም ታውቃላችሁ። ግን የእናንተ ሚዲያ ዝቃ ያድርጎም ወይ? ሁሉ ጊዜ ስታስተላልፉ አና ጎመዝ በአውሮፓ ህብረት አስወክላችሁ ስታቀርቡ በአውሮፓ ህብረት አጠቃላይ እንደ ጠራቸው አድርጋችሁ የምታስተላልፉት መልእክታችሁ ትንሽ ሬዲያችሁ ዝቃ ያድርጎም ወይ ለማለት ፈልጌ ነው። አመሰግናለሁ።
የተከበራችሁ አድማጮች፣ አሁን መጨረሻ ላይ አስተያየታቸውን ለሰጡን ሰው አንድ መጠነኛ የሆነ የመረጃ ክፍተት ካላቸው ያችን ማስተካከል ፈልጋለሁኝ። በቀጥታ ለአሜሪካ ድምፅ የቀረበ ጥያቄ በመሆኑ ነው እንጂ ለምታቀርቡት ሀሳቦቻችሁ የእናንተ የራሳችሁ ናችሁ። ክብር አለን፣ መልስ አንሰጥም ብዙ ጊዜ። ነገር ግን ዶክተር መረራ ጉዲና በተጋበዙበት ጊዜና በኋላም በቁጥጥር ስር ሲውሉ ወደ ብራስልስ ደውለን ጋባዣን የመድረኩን አዘጋጅ ሚስ አና ጎመሽን አግኝተናቸው ነበረ። መልስ ሰጥተዋል። እሳቸውም ለአሜሪካ ድምፅ ዶክተር መረራ ጉዲናን የፓርላማው የራሱ አባል የሆኑት አና ጎምሽ የጋበዟቸው ለአውሮፓ ፓርላማ ነው፣ በግላቸው ወይም ለግል ጽህፈት ቤት አይደለም፣ በፓርላማው አባላት ፊት ነው ማብራሪያ የሰጡት ዶክተር መረራ ጉዲና። እናም ጥሪው የተካሄደው በህብረቱ ከፍተኛ ተጠሪና የኮሚሽኑ ምክትል ፕሬዚደንት ፌዴሪካ ሞጌሪ እውቅና እንደነበረ እንደዚሁም የካቢኔውን እንደዚሁም የፕሬዚደንቱን የሹልትን ካቢኔ አባላትም ማግኘታቸውና ማነጋገራቸውን ሚስ አና ጎምሽ ለአሜሪካ ድምፅ መግለጻቸውን በወቅቱ ባደረግነው ቃለ ምልልስ መናገራቸውን ወዲያው መዘገባችን ይታወሳል።
በተረፈ አድማጮች ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው።
ክቡራትና ክቡራን፣ የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቋል። የቴክኒክ መሳሪያዎች ላይ የሚገኘው ጆጊል፣ ፕሮግራሙን እየመራ ያለው ንጉሡ ታምሬ ከእኛ ጋር በስቱዲዮ አብረው ይገኛሉ። ሙዚቃን ጋብዛችሁ እስቲ አሁን ወደ 3:28 ሆኗል። አሁን አዲስ አበባ ላይ ፍቅር አዲስ ነቃ ጥበብ ምስክር ትላለች።
መስከር ተደርጎ ይደመጥ ተፋሽ ላሳየ ፍቅር ይሰማ ምላሽ እስቲማ ልሆን ለሀሳብ ድራሽ እስቲማ ልሆን ለሀሳብ ድራሽ የምትወደድ ነሃ You're the one. Am I nine? You make it easy, man. የሁሉም ስጦታ ከዘመናት ትረት አይበልጥ ሞልፈገር ከዚህ ሆኖ ወራት አንደው ለጭዋት አንደው ለነገሩ ልበም ስጦታ ቻለው ይባገር
ፍቅር አዲስን ለቆንጆ ጣዕም ዜማዋ እናመሰግናለን። 3:32 ሊል ነው አሁን አዲስ አበባ ላይ። የምሽቱን ዋና ዋና የዓለም ዜና እናሰማችሁ።
እና ምርጫ ኮሚሽን ትላንት የተካሄደውን ፕሬዝደንታዊና የምክር ቤት አባላት ምርጫ የድምፅ ውጤት ቀስ በቀስ ይፋ እያደረገ ነው። ኮሚሽኑ በአንዳንድ አካባቢዎች ከተመዘገበው መራጭ በላይ የሆነ ድምፅ ተሰጥቷል፣ ሌሎችም ጣልቃ ገብ ተግባራት ተፈጽመዋል የሚሉ አሉባልታዎች እየተናፈሱ ስለሆነ ቆጠራውን በከፍተኛ ጥንቃቄ ለማከናወን ብለን ነው ሲል አስታውቋል። ቃለ መሐላ ፈጽመው በይፋ ሥራ ለመጀመር 6 ሳምንታት ግድም የቀራቸው ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካቢኔ አባሎችን መረጣ ሂደት እያፋጠኑ ነው። በያዝነው ሳምንት ውስጥ ብቻ የመከላከያ ሚኒስቴር፣ የአካባቢ ደህንነት ጥበቃ መስሪያ ቤት፣ የአገር ውስጥ ደህንነትና ሌሎችንም መስሪያ ቤቶች እንዲመሩ የተሰየሙ ኃላፊዎች እንዲሁም በቻይና የዩናይትድ ስቴትስ አምባሳደር በራሳቸው ወይም በሽግግሩ ባለሥልጣናት ተገልጸዋል። እንዳለፈው ጊዜ ሁሉ ግን አዲሶቹ ተመራጮችም ውዝግብ አስነስተዋል። ሩሲያ በዩናይትድ ስቴትሱ ፕሬዚደንታዊ ምርጫ ጣልቃ ገብታለች የሚለው ጥርጣሬ እንዲመረመር በኮንግሬሱ የሁለቱም ፓርቲዎች የቀረበው ጥሪ እየበረታ መጥቷል። ይህም ምርጫው ከሩሲያ ጣልቃ ገብነት ፍጹም የጸዳ ነው ሲሉ አጥብቀው ከሚከራከሩት ተመራጩ ፕሬዚደንት ዶናልድ ትራምፕ ጋር ውዝግብ ሊፈጥር ይችላል ተብሎ ተገምቷል። ዜናዎቹ እነዚሁ ናቸው።
አመሰግናለሁ ሰሎሞን። ለሰዓቱ ዋና ዋና የዓለም ዜና ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሐሙስ ህዳር 29 2009 ዓመተ ምህረት ምሽት መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ዝግጅት ባህልና ህብረተሰብ ነው። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ከሌሎች 10 የተለያዩ ባህላዊ ቅርሶች ጋር የዓለም ውርስና ቅርስ ሲል በመዘገበው የገዳ ስርዓት ዙሪያ ከባለሙያዎች ጋር የተጀመረ ውይይት ነው የምሽቱ ባህልና ማኅበረሰብ ክፍለ ጊዜ አብይ ርዕስ። አቶ ጌቶ አሰፋ በዩኔስኮ የኢትዮጵያ ቢሮ የባህል ቅርሶች ባለሙያ፣ አቶ ገዛኸኝ ግርማ በኢትዮጵያ ባህል ሚኒስቴር የቅርስ ጥናትና ጥበቃ የጥናት ባለሙያ፣ እንዲሁም ገዳን በዩኔስኮ ወካይ ቅርስነት ወይም የዓለም ውርስነት ለማስመዝገብ የተቋቋመው ቡድን አስተባባሪ የነበሩ ናቸው። ባህልና ማኅበረሰብ ባለፈው ሳምንት ቅንብሩ የገዳን ሥርዓት ምንነት እንዲያስረዱት አሉላ ለሰነዘረላቸው ጥያቄ አቶ ገዛኸኝ የሥርዓቱን ምንነት በከፊል አስረድተው ነበረ። የመጀመሪያው ክፍል የቆመው አሁን ወደ ሁለተኛው ክፍል እናልፋለን። አቶ ገዛኸኝ ገዳ የሥርዓቱን አወቃቀርና አሰራር ይተነትናሉ።
ሥርዓት የመንግሥት ሥልጣን፣ የሕግ አውጪ፣ የሕግ አስፈጻሚ፣ የሕግ ተርጓሚ እንደ ዘመናዊ የተከፋፈለ ነው ማለት ነው። አንዱ ሌላውን እየተቆጣጠረ ስልጣን ያለ አግባብ ጥቅም ላይ እንዳይውል ቁጥጥር የሚደረግበት ስርዓት ነው። የገዳ ስርዓት እንግዲህ ግጭቶችን የሚያስወግድበት የተለያዩ ለምሳሌ እንደ ጃርሱማ የመሳሰሉ ተቋማት አሉ። እንደገና ግጭት እንኳን ተከስቶ ጉዳት የደረሰበት ወገን ቢኖር ለዛ ወገን ጉማ በሚባል ሌላ ስርዓት ካሳ ተከፍሎ ጉዳት የደረሰበት ወገን የሚካስበትና እንደገና በህብረተሰቡ መካከል ሰላም የሚሰፍንበት ነው። ከዚህም በተጨማሪ በስርዓቱ ውስጥ የተለያዩ ተቋማት ይገኛሉ። ስርዓቱ ውስብስብ ነው፣ ሰፊ ነው። ለሴቶች ራሱ እንግዲህ አንዳንድ አካላት ሴቶችን አያሳትፍም፣ ለሴቶች መብት አይሰጥም የገዳ ስርዓት የሚል ተቃውሞ ሲያሰሙ ይሰማል። ይህ ግን ባየነው አንዳንድ የመስክ ስራዎች የሲንቄን ስርዓት ጠንቅቆ ካለመረዳት የሚመነጭ ሀሳብ ነው። በገዳ ስርዓት ውስጥ የሲንቄ ስርዓት አለ። በዚህ ሲንቄ ስርዓት የሴቶች መብት የሚጠበቅበት ሴቶች በኢኮኖሚም ሆነ በሀብት ድርሻቸው በወንዶች የበላይነት ጉዳት እንዳይደርስባቸው የሚጠብቅ ስርዓት ነው። በሴቶች ላይ ጉዳት የሚያደርስ አካል ሴቶች ያንን ስንቄያቸውን ስንቄ ማለት እንግዲህ ቀጭን በትር ነው። ይህ ቀጭን በትር ለሴቶች በጋብቻቸው ዕለት የሚሰጣቸው በእናታቸው የሚበረከትላቸው ነው እና ይህ እንግዲህ የጋብቻ ህይወት ውስጥ መግባታቸውን የሚያመለክት ነው። ከዚህም በተጨማሪ እንደ ተቋም ነው ስንቄ። ለምንድን ነው? ለምሳሌ አንድ ሴት በባሏ አሁን ብትበደል ያለ አግባብ ጥቅሟ ቢጓደል ስንቄዋን ይዛ በመውጣት በአካባቢ ያለ ሴቶች ጋር አብራ ተባብራ ፍትህ እንድታገኝ በጃርሱማ ወይም ሽማግሌዎች ፍትህ እንዲሰጧት መብቷን እንድታገኝ የሚደረግበት ስርዓት ነው። ከዚህም በተጨማሪ ሴቶች በህግ የማውጣት ስርዓት ላይ ይሳተፋሉ። በገዳ የስልጣን ሽግግር ስርዓት ውስጥ ያለ ሴቶች ተሳትፎ ሊሳካ አይችልም። ሴቶች ምንም እንኳ በፈረቃ በየስምንት አመቱ ስልጣን የሚይዙት አምስቱ መደቦች ውስጥ አባል እንኳ ሆነው ባይታቀፉም ሴቶች ምክር የሚጠየቁ ሀሳባቸው እዛ ስርዓቱ ውስጥ በሚወጡት ህጎችም ሌሎች ሁኔታዎች ውስጥ የሚካተትበት ሁኔታ መኖሩን ለመረዳት ችለናል።
መልካም።
እና እንግዲህ ይሄ ሁሉ ፋይዳ ስላለው ነው የገዳን ስርዓት ለማስመዝገብ የሄድንባቸው መንገዶች ይህር ነው።
መልካም። አቶ ጌቱ ወደ እርስዎ ልመለስ። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ የገዳ ስርዓቱን ከዓለም ወካይ የማይዳሰሱ ቅርሶች ውስጥ የመዘገበበትን ሀሳብ መነሻ በማድረግ ነው። እስኪ ሂደቱን ባጭሩ ያስረዱን። በእናንተስ በኩል አቶ ገዛሃኝ እንዳስረዱን መሰረታዊ ፋይዳዎቹን በአገር ውስጥ በወካይ ቅርጽነት ከመመዝገብ አንስቶ በሂደት በዚህ የገዳ ስርዓት ውስጥ አሉ የሚባሉትን ማሳያዎች አምጥተዋል። ዩኔስኮ የአንድን ማህበረሰብ ቅርስ ሲመዘግብ ምንድን ናቸው መሰረታዊ መመዘኛ የሚያደርጋቸው? የገዳ ስርዓትንስ በዚህ በማይዳሰስ ወካይ ቅርጽነት እንዲመዘግብ ያበቃው ምንድን ነው? ሂደቱ ምን ይመስላል ባጭሩ?
መልካም። እንግዲህ ዩኔስኮ ነው የሚመዘግበው በሚባልበት ጊዜ 24 ሀገራትን የሚወክሉ ኮሚቴ አለ። ይህ ኮሚቴ በአመት አንዴ እየተሰበሰበ ከመንግስታት ከሀገራት የሚቀርቡትን የማይዳሰሱ ቅርሶች እያየ የሚመዘግብ ማለት ነው። ይሄ ኮሚቴ ከመሰብሰቡ በፊት ግን ፈትሾ የሚያቀርብላቸው ኤቫሉዌሽን ቦዲ ይባላል። ኤቫሉዌሽን ቦዲ በክራይቴሪያ ለኮሚቴው ያቀርባል። ኮሚቴው በዛ መሰረት ተዘግባል ማለት ነው። እንዲታወቅ የሚፈልገው ነገር ምንድነው? ሀገሮች ናቸው ይመዘግ 24 ሀገሮች ናቸው ተስማምተው የሚመዘግቡት። ከነዚህ ውስጥ የሚቃወም ካለ ድምፅ ብቻ ሊሆን ይችላል፣ በስምምነት ሊሆን ይችላል።
24 ሀገሮች የተመረጡ ሀገሮች ናቸው። ምንድን ነው እነኚህ ሀገሮች ከተቀረው ዓለም ተለይተው ለዚህ ውሳኔ በዩኔስኮ የታቀፉት ወይስ በዙር በየተራ የሚለዋወጥ ጉዳይ ነው?
አዎ፣ ይሄ በተደነገገው መሰረት ሀገሮቹ እየተቀያየሩ ነው። አንድ ሀገር ለአራት አመት ብቻ ነው ያገለግ እና በየአራት አመቱ ይቀያየራል። ሀገሩ ላይ ሰባ በሚካሄድበት ዛ ሀገር የክልት ያባል ኮሚቴውን ይመራል፣ ሰብሳቢ ይሆናል፣ የሚመራው እሱ ይሆናል ማለት ነው። የዛ ለሰው እና በየአመቱ ከአፍሪካ የተወሰነ ከላቲን አሜሪካ የተወሰነ ከኤዥያ የተወሰነ ዲኑን ወክለው የሚመረጡ አካላት ናቸው እነዚህ 24 ሀገራት።
አቶ ጌቱ እስኪ ፋይዳውን እንመልከት። የገዳ ስርዓትም ሆነ ሌሎች በተመሳሳይ በቅርስነት የተመዘገቡ የዓለም የማይዳሰሱ ወካይ ቅርሶች በዓለም አቀፍ ደረጃ መመዝገባቸው ምን ፋይዳ አለው? ለምንጩ ማህበረሰብስ ምን ይጠቅማሉ?
ይሄ ነው ዋናው ነገር። ምንድን ነው እሱ ፋይዳው የሚለው ነገር በጣም መሰረታዊ የሆነ ጉዳይ ነው። እነዚህ ማይዳሰሱ ቅርሶች ምን የሚዳሰሱ ቅርሶች በሚመዘገቡበት ጊዜ ዋናው መሰረታዊ አላማ የቅርስ ጥቦ ሀገር ፈቅዶና ፈልጎ ነው የሚያስመዘግበው። ቃል ይገባል ማለት ነው። ይህን ቅርስ እጠብቀዋል፣ ይህን ቅርስ ለትውልድ አስተላልፈዋለሁ ብሎ ቃል የሚገባበት ምዝገባ ነው ማለት ይቻላል። መሰረታዊ ምዝገባ አላማ የቅርሱ ጥበቃ ነው። እንግዲህ ይሄ ቅርስ ጥበቃ በምንበት ጊዜ አንድ ቅርስ ምሳሌ የሚተገብሩ ሰዎች አሉ፣ የሚተገበርበት ቦታ አለ፣ የተገብሩት የሚጠቀሙባቸው ቁሳቁሶች አሉ። እነዚህ ሁሉ ነገሮች እንደተሟሉ መጠበቅ ማለት ነው እና ጥበቃው መሰረታዊ። ሌላው ነገር ቅርሱን ማስተዋወቅ ነው። ይህ የሚመዘግበው በዓለም ደረጃ ይታው አሁንም ነበር ፍላጎት አድርጎባቸው ስለዚህ ተስኖ ተብላችሁ እንደጠየቃችሁ ይህ ቅስ በመመዝገቡ ምክንያት ብዙዎች የማወቅ ፍላጎት ብዙዎች የማየት ፍላጎት ያለ እና በሚተገበረበት ጊዜ ብዙዎች ሄደው የማየቱ እንዴት እንደሚተገበር የማወቅ ፍላጎት ያሳድራል ማለት ነው። ሌላው በህዝቦች መካከል ቅርርብን ይፈጥራል። አንዱ ህዝብ ሌላውን ባህል ያት ህዝቦች እንዲቀራረቡ በሰላም ቢኖሩ ይረዳል። ከዚህም አልፎ ኢኮኖሚያዊ ፋይዳም አለው። መሰረታዊ የምዝገባ ዓላማ ይሄ ባይሆንም በመመዘቡ ምክንያት ብዙ ጎብኚዎች ለማየት ወደዛ በሚሄዱ ጊዜ ከቱሪዝም የሚገኘው ጠቀሜታ ከፍ ያለ ይሆናል ማለት ነው። እና እነዚህ ዋናዎቹ ጠቀሜታ ሆኖ ለዩኒስኮ ግን ድርጅቱ ግን ዋናው ዓላማ የቅርሱ መቀበል ነው።
መልካም። የቅርስ ጥበቃው ምናልባትም በዓለም አቀፍም በአገሮችም ፍላጎት ትልቁን ድርሻ የሚይዝ ይመስለኛል። በቅርሶች በባህልና በታሪክ ላይ የሚደርሱ ውድመቶች በቅርቡ በማሊና በሶሪያ በተለያዩ አዋኪ ኃይሎች ጥንታዊ ቅርሶች ላይ የደረሰውን የመሰለ ውድመት፣ ጦርነት፣ የተፈጥሮ አደጋ የሚያደርሷቸው ጉዳቶችስ ጥበቃውን ለማረጋገጥ በሚጥሩት ቀደም ብሎ በገለጹልን መሰረት እነኚህ ምዝገባዎች ሲደረጉ አገራት ቃል ይገባሉና ምን አይነት አብረው የሚታዩ ጉዳዮች ይኖሩ ይሆን? አንድ ቅርስ አንድ ባህል ውድመት ከደረሰ በኋላስ ምን ይደረጋል?
አሉላን ለዝግጅቱ እናመሰግናለን። ተከታዩ የተፈጥሮ አካባቢ ይላል። አዘጋጅና አቅራቢ ሰሎሞን አባተ።
የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ ካቢኔያቸውን እያዋቀሩ ባሉበት በዚህ ወቅት አሜሪካውያንም ዓለምም እነማንን እያነሱ ለየጉዳዩ አውራ እንደሚያደርጉ በንቃት እየተከታተሉ ናቸው። የአሜሪካውያን የውስጥ ጉዳይ ብቻ ሳይሆን የዓለምም ስጋትና ትኩረት ከሆኑት ጉዳዮች መካከል የዓለማችን የአየር ንብረት መለዋወጥ፣ የተፈጥሮ አካባቢ ጥበቃና የዓለማችን ግለት በእውኑ ወበቅ ውስጥ ያሉ ጥያቄዎች ናቸው፣ እጅግ አንገብጋቢ። በአንድ ወገን የአየር ንብረት ለውጥ ጉዳይ የሕይወት የራሷ በምድር ላይ የመቀጠልና የመቋረጥ የችግሮች ሁሉ አውራ ችግር ነው የሚሉ ከሽብር ፈጠራና ከጸጥታ እክሎችና ስጋቶችም በላይ የሚያስቀምጡታሉ። ሊሰጠው የሚገባ ትኩረትና ቅድሚያም በዚያው አያያዝ ሊሆን ይገባዋል ይላሉ እኒህ ተሟጋቾች። በሌላ በኩል ደግሞ የአየር ንብረት ለውጥ የሚባል ክስተት የለም፣ ቢኖርም አንገብጋቢ አይደለም፣ ቢኖርም የሰው ልጅ የፈጠረው ሳይሆን በተፈጥሮ በራሷ ዑደት የሚመጣ ነው የሚሉም አሉ። ሰሞኑን በተጠናቀቀውና ዶናልድ ትራምፕ 45ኛው የዩናይትድ ስቴትስ ፕሬዚደንት ሊሆኑ በተመረጡበት ምርጫ ዘመቻ ወቅት አቋማቸውን ያሳወቁት ሚስተር ትራምፕ በአየር ንብረት ለውጥ መኖር እንደማያምኑ የተናገሩባቸው አጋጣሚዎች ጥቂት የሚባሉ አልነበሩም።
I am not a believer in climate change. Now it's gone global warming and climate.
በርግጥ ያካባቢ ወይም የዓለም ሙቀትና ሌሎችም ሲያሚዎች የሚሰጡት እንዲያውም ለቻይናውያን በቻይናውያን የተፈበረከ የቅጀት ወይም የቅጥፈት ወሬ ነው ብለው እንደሚያምኑም ተናግረዋል ተመራጩ ፕሬዚደንት። ተመራጭ ፕሬዚደንት ትራምፕ እየሰጧቸው ካሉ የሰሞኑ ሹመቶች መካከል ለሀገራቸው የተፈጥሮ አካባቢ ጥበቃ ድርጅት EPA አለቃነት የሰየሟቸው የኦክላሆማው ጠቅላይ ግዛት ጠቅላይ አቃቤ ሕግ ስካት ፕሪት የአየር ንብረት ለውጥ የለም ብለው ከሚያምኑ አሜሪካውያን አንዱና እንደውም ተሟጋችም ናቸው። ይህ የሚስተር ትራምፕ ሹመት ዛሬ ብዙዎችን እያነጋገረና እየፈተነ ያለ ውሳኔ ነው። እኒህ አቃቤ ሕግ ስካት ፕሪት የኦባማን የንጹሕ የኃይል ምንጭ ዕቅድ ለማስቀልበስ ክስ ከመሠረቱ የ27 ግዛቶች ባለሥልጣናት አንዱ ነበሩ። የዚያ ዕቅድ ሐሳብ የዩናይትድ ስቴትስን በካይ ጋዞች ልቀት በአውሮፓ የዘመን አቆጣጠር በ2005 ዓ.ም የዛሬ 10 ዓመት ማለት ነው፣ በኢትዮጵያ አቆጣጠር በ1997 ዓ.ም ከነበረበት ደረጃ በ32% ለማውረድ በኦባማ አስተዳደር የወጣና የዓለም የአካባቢ ጥበቃ ተሟጋቾችን ያስፈነደቀ ያሞገሱትም እንደሆነ ይታወቃል። እንግዲህ ዘንድሮ የዚያ ዕቅድ አውራ ጠላት እንዲያስፈጽመውም የሚጠበቀው መስሪያ ቤት መሪ ሆነዋል። ዕጣ ፈንታው ምን ይሆን? ይህንን የትራምፕን ሹመት አብዝተው የሚኮንኑ ሰዎች ስጋት የተመረጡ ፕሬዚደንት ከፍተኛ አማካሪ የተመራጩ ፕሬዚደንት ከፍተኛ አማካሪ ኬሊያን ኮንዌይ ጣል ጣል ለማድረግ ለማስታገስ የሞከሩ ይመስላሉ። ዛሬ በሰጡት ቃል
Well, in Trump world, we're very accustomed to the naysayers and the critics. So, and we know some people are still running a permanent campaign.
Conway ሲናገሩ በትራምፕ ዓለም ከተቃዋሚዎችና ከተቺዎች ጋር መለማመዳቸው ነው የሚናገሩት። ይህ ማለት አሁንም ቋሚ ዘመቻ የሚያደርጉ ሰዎች እንዳሉ ተቆመዋል። ጠቅላይ አቃቤ ሕግ ፕሪቲ ከፍተኛ ብቃት ያላቸው የሙያ ሰው ናቸው። የኦክላሆማ ጠቅላይ አቃቤ ሕግ ሆነው በጎዝና የተረፉ ሰው ናቸው። ተመራጩ ፕሬዝዳንት ያነጋገሯቸው ለቦታ የሚመጡ ብዙ ሰዎች ነበሩ ቀልባቸው በጠቅላይ አቃቤ ሕግ ፕሪት ላይ አርፏል ብለዋል ኮንዌይ ሹመታቸው ይጸድቅላቸዋል ብለው እንደሚጠብቁም ተናግረዋል ይህ የፕሪት ሹመት በቀጥታ የተጠበቀ ባይሆንም ተመራጭ ፕሬዝዳንት እርሳቸውን የመሾማቸው ነገር ያስደምማቸው ቢሆንም ጨርሶ ያልጠበቁት አይነት ውሳኔ ግን አይደለም ለብዙዎቹ የአካባቢ ጥበቃ ተሟጋቾች የብዙዎች ስጋት ግን የፓሪሱን የአየር ንብረት ስምምነት ጨምሮ አሜሪካ መሪ እንድትሆን የምትጠበቅባቸው ዓለም አቀፍ ጥረቶች እጣ ፈንታ ነው። የሚስተር ትራምፕ መመረጥ እንደተሰማ ሰሞን ወደ ካናዳ ዩኒቨርሲቲ ኦፍ ካልጋሪ ደውዬ የአየር ንብረት ጉዳይ ተሟጋቹን ሳይንቲስትና የዩኒቨርሲቲውን ተባባሪ ፕሮፌሰር ዶክተር ጌታቸው አሰፋን አነጋግሬ የነበረ ጊዜ እንዲህ ብለውኝ ነበር።
አሁን እንዳልከው እነዚህ ነገሮች ቃል ይግቡ እንጂ አሁን እሳቸው ምናልባት ደግሞ ሰዎች በሚያስቀሙበት ሰዓት ለምሳሌ የከሰል ድንጋዩን ኢንዱስትሪ በመታይበት ሰዓት ራሱ ኢንዱስትሪው እሳቸው ያን ቃል ይግቡ እንጂ የገበያውና የዋጋ
ፍላጎቱ
በሚያይበት ሰዓት ፍላጎቱ ሁለቱ አብሮ አይሄድም። አሁን የተፈጠረ ነዳጅን አበልጽጋለሁ ካሉ ራሱ አሁን እንኳን ባለው ዋጋ በመናይበት ሰዓት የፈለገው ነገር ቢያደርጉ የከሰል ድንጋዩን ገበያ ወይም ኢንዱስትሪ መልሰው ማምጣት አይችሉም። ስለዚህ የሚጣረሱ ነገሮች ነው እያወሩ ያሉት። በሌላው መልኩ ግን አስጊው ነገር አሁን የሽግግርና የርክክብ ፕሮግራማቸውን በመናይበት ሰዓት የአካባቢ ጥበቃ ባለስልጣንን ሽግግር ከኦባማ አስተዳደር ወደ እሳቸው እንዲያሸጋግር የሚመራውን ቡድኑን የሚመራ ሰው ሲሾሙ በጣም ለረጅም ጊዜ የአየር ለውጥ የሚባል ችግር የለም ብለው የሚያምኑ ማይሮን ኢቨል የሚባሉ ሰው ናቸው። እና ይሄን አሁን እንዴት ነው የአካባቢ ችግሮች አውራ የሆነውን የአየር ንብረት ለውጥ የለም ብሎ የሚያምን ሰው የአካባቢ ባለስልጣን እንዴት ይደራጅ ማኒምባው የሚለውን ችግር እንዲመራ የመረጡት በምንበት ሰዓት ይሄ ስጋት የጎላ ያደርገዋል። ነገር ግን ጥሩነቱ ምንድን ነው? በኦባማ ጊዜ ትልልቅ ስራዎች ከኢንዱስትሪውም ጋር ከምርምሩም ጋር ከህግም አንጻር ብዙ ስራዎች ተሰርተዋል። እነዛ ብዙ ስራዎች ደግሞ ፍሬ ማፍራት የጀመሩበት ብዙ አዳዲስ የስራ እድሎች የተፈጠሩበት ሆነው ታይቷል። እና ምናልባት እሳቸው እንደዛ ቢያደርጉም እሳቸው ወደኋላ ለመጎተት ቢሞክሩም አሜሪካ ወደኋላ ምናልባት ወደ ሶስተኛው የኢንዱስትሪ አብዮት ወደምንለው የታዳሽ ኃይል ላይ የተመሰረተ የምጣኔ ሀብት ወደኋላ እንድትቀር ያደርጋል የሚል ስጋት ያላቸው አሜሪካውያን እሳቸው አንድ ሲሆን አራት አመቱ እንዳይጨርሱ ሁለቱም ቅድም እንዳልነው በፍርድ ቤትም ምክር ቤትም በጎዳናም የሚደረጉ ግፊቶች አሁን ያሉትን ነገር ወይም አስቀድሞ ያሉትን ነገር እንዳይፈጽሙት ሊያደርጋቸው ይችላል።
ዶክተር ጌታቸውን አመሰግናለሁ። በትንታኔና በተለያዩ ሐሳቦችም ወደፊት እንመለሳለን። ለማንኛውም ሚስተር ትራምፕ በዘመቻቸው ወቅት ይዘዋቸው ከነበሩ አቋሞቻቸው እያለዘቡ እየቀየሯቸውም የሚታዩ ነጥቦች ጥቂት አይደሉም። የዩናይትድ ስቴትስ አውራ ዲፕሎማትና ከዋነኞቹ የተፈጥሮ አካባቢ ደህንነት ተሟጋቾች አንዱ የሆኑትን ጆን ኬሪን ጨምሮ ብዙዎች ይህንን እየተናገሩ ናቸው። ለማንኛውም ግን ሚስተር ትራምፕ እየሰጡ ባሉት ሹመት የሚኮሩ መሆናቸውን በካቢኔያቸው እንደሚተማመኑም በኩራት እየተናገሩ ናቸው።
I believe we're in the process of putting together one of the all-time great cabinets that has ever been assembled in our nation's history.
በሀገራችን ሙሉ ታሪክ ውስጥ ከታዩት ሁሉ ከእጅግ ድንቆቹ አንዱ የሆነ ካቢኔ እያዋቀርን ነው ብያምናለሁ።
ተመራጭ ፕሬዚደንት ዶናልድ ጆን ትራምፕ
ጥሩ ግንዛቤ አስጨባጭ ዘገባ ነበር። ሰለሞን አመሰግናለሁ። ዝግጅቶቻችን ይቀጥላሉ። በጸረ ኤችአይቪ ትግል ውስጥ የዩናይትድ ስቴትስ መዋጮ ተከታዩና የመጨረሻው ቅንብር ትኩረት ነው።
በዩናይትድ ስቴትስ የገንዘብ ድጋፍ የሚካሄዱ ጸረ ኤችአይቪ ኤድስ ፕሮጀክቶች ከፍተኛ ውጤት እያስገኙ መሆናቸውን ድሬዳዋ ውስጥ የሚኖሩ ተጠቃሚዎች እየተናገሩ ነው። ከፕሮጀክቶቹ በአንዱ የታቀፈች ወጣት ልሞት ይችል ነበር ብላናለች። ኤችአይቪ ገና በቁጥጥር ስር መዋል ያለበት ወረርሽኝ ወይም ቫይረስ መሆኑን ያስገነዘቡት በኢትዮጵያ የዩናይትድ ስቴትስ ተጠባባቂ አምባሳደር ፒተር ቭሩማን እየሰሩ ያሉትም ይኸው ትኩረት እንዲያገኝ መሆኑን ለቪኦኤ ገልጸዋል። ተጠባባቂ አምባሳደሩ ከሚገኙበት የዩናይትድ ስቴትስ የልዑካን ቡድን ጋር ወደ ድሬዳዋ የተጓዘው እስክንድር ፍሬው የሚከተለውን ዘግቧል።
በዓለም አቀፍ ደረጃ የጸረ ኤችአይቪ ትግሉ መቀዛቀዙ ድጋፉን መቀነሱ ቢነገርም በድሬዳዋ ያለው እውነታ ይሄንን አያሳይም። የዩናይትድ ስቴትስ መንግስት በፕሬዝዳንቱ ያስቸኳይ ጊዜ የኤድስ ድጋፍ ፔፋር አማካኝነት የሚደግፋቸው ፕሮጀክቶች ውጤት እያስገኙ ህይወት እያዳኑ መሆኑን ተጠቃሚዎቹ ተናግረዋል። በእነዚህ ፕሮጀክቶች አማካኝነት ለኤችአይቪ ተጋላጭ ለሆኑ የህብረተሰብ ክፍሎች የተቋቋመው የማረፊያ ክፍል ለምሳሌ በሴተኛ አዳሪነት ላይ የተሰማሩ ሴቶች ራሳቸውን እንዲጠብቁ እንዲያውቁና እንዲጠነቀቁም እያስተማረ ይገኛል። ለአምስት ዓመት 50 ሚሊዮን ዶላር በተመደበለት በዚህ የማረፊያ ክፍል ያገኘኋት ወጣት ይህንኑን ያብራራችው።
የዛሬ 4 ዓመት እኔ ያው ቢዝነስ ነበር የምሰራው እና
ምን ሆቴል ውስጥ ነው
መንገድ ላይ ነበረ።
ከዛ ፕሮፕራይደሮች እንዴት አገኙሽ?
ፕሮፕራይደሮች ያው
አገኙሽ ወይስ አገኘሻቸው?
አገኙኝ እና ተገናኘን። ያው እስካሁን ድረስ አብረን እየሰራን ነው ያለነው። እዚህ ዲአይሲ ውስጥ ደግሞ የሻወር አገልግሎት አለ፣ ያቸላቸ ትምህርት አለ፣ ሕክምና አለ።
አንቺ እዚህ በመምጣትሽ ከነሱ ጋር በመሆንሽ ምን የተለየ ነገር አገኘሽ? በፊት ከነበረ የዛሬ 4 ዓመት ከነበረሽበት ሁኔታ ጋር በማነጻጸር ነገር
ብዙ ነገሮች አሉ። ከሱስ ነጻ ሆነናል፣ ከመቃም ከማጨስ ከመጠጣት ማለት ነው።
ይሄን የተውሹ ስለሚያስተምሯችሁ ነው?
አዎ ይከታተሉናል። አስተማሪዎቹም ከነሱ ጋር ጥሩ ግንኙነት አለን። እንደ ማንኛውም ሰው ያው እነሱ እኛንም እንደ ራሳቸው ነው የሚያዩን። በዛ የተነሳ በዚህ ተቀራርበን ያው አብረን እስካሁን ደርሳለን።
እዚህ የዛሬ 4 ዓመት እነሱ ፕሮፕራይደሮች ባያገኙኝና እንደዚህ አይነት ፕሮግራም ውስጥ ባልሳተፍ ኖሮ ህይወቴ የተለየ መንገድ ይዝ ነበር ብለሽ ታምኛለሽ?
አዎ።
ምን ይሆን ነበር?
ያው በቃ ልሞትም ችላለሁኝ። ለምን ብዙ ነገሮች ስላሉ ማለት ነው። ጎዳና ላይ እስካሁንም ላልኖር ይችላለሁ።
ከዩናይትድ ስቴትስ የመጡና በአዲስ አበባ ነዋሪ የሆኑ የአገሪቱ የዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ፣ የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ሲዲሲ እና የፕሬዝዳንቱ የአስቸኳይ ጊዜ የኤድስ ፕሮግራም ፔፋር የስራ ኃላፊዎች ይህንንና ሌሎችንም ፕሮጀክቶች ጎብኝተዋል። ከዚህ የልዑካን ቡድን አባላት አንዱ የሆኑት በኢትዮጵያ የዩናይትድ ስቴትስ ተጠባባቂ አምባሳደር ፒተር ቭሩማን ኤችአይቪ ኤድስ ገና በቁጥጥር ስር ያልዋለ ወረርሽኝ መሆኑን አስታውሰዋል። እየሰራን ያለነውም ይህንን ለማሳወቅ ነው ይላሉ።
So the idea is if we're going to tackle an epidemic for which at this point there's no vaccine, right?
ስለዚህ ሐሳቡ ከመከላከልና ሕክምና በቀር ገና ክትባት ያልተገኘለትን ወረርሽኝ መመከት አለብን። ዘርፈ ብዙ ዓለም አቀፍ ስራ ነው እየሰራን ያለነው። በፔፕፋር በዩኤን ኤድስ ባለም የጤና ድርጅትና በሌሎች በርካታ ድርጅቶች የሚካሄድ ነው። በበርካታ መንግስታትና በሲቪክ ማህበረሰቦችና ከቫይረሱ ጋር አብረው በሚኖሩ ሰዎችም ጭምር የሚከናወን ጥረት ነው። ዛሬ ከተወሰኑት ጋር ተገናኝተናል። ስለዚህ ሐሳቡ ምንድን ነው? ዘመቻውን እንደገና ማቀጣጠል ነው። ተቀዛቅዟል ለማለት አይደለም፣ ወይም ቀንሷል ለማለት አይደለም። ዘመቻው ግሩም ውጤት አሳይቷል። በሚሊዮኖች የሚቆጠር ሕይወት ለማዳንም ተችሏል። ነገር ግን በየዓመቱ አሁንም በዓለም አቀፍ ደረጃ ከአንድ ሚሊዮን በላይ ሰው ለቫይረሱ ይጋለጣል፣ ከሚሊዮን በላይ ይሞታል። ስለዚህ አሁንም በቁጥጥር ስር መዋል ያለበት ወረርሽኝ ነው። እኛም ትኩረት እንዲያገኝ ጥረት የምናደርገው ይህንኑ ነው።
ተጋላጭ ለሆኑ የህብረተሰብ ክፍሎች የተሰራው ማቆያ ትናንት ከተጎበኙ በዩናይትድ ስቴትስ የሚደገፉ ፕሮጀክቶች አንዱ ነው። ይህና ሌሎች በዩናይትድ ስቴትስ የሚደገፉ ፕሮጀክቶች ከመንግስት ጥረት ጋር ተዳምረው ውጤት እያስገኙ መሆኑን የድሬዳዋ ከተማ ከንቲባ ኢብራሂም ኡስማን ለቪኦኤ ተናግረዋል። እንደዚህ አይነት የጋራ እንቅስቃሴዎች ተጠናክረው መቀጠል እንዳለባቸውም አስረድተዋል። በተለይ በድሬዳዋ ካለው ከፍተኛ ተጋላጭነት አንጻር
ድሬዳዋ የተለያዩ የማህበረሰብ ክፍሎች የሚኖሩባት፣ አሁን ደግሞ በኢንዱስትሪ ኮሪደርነት የምታገለግልና ብዙ የመሰረተ ልማት አሁን ለምሳሌ መንገድም አየርም የባቡሩንም በቅርቡ የሚጀምርበት ስለሆነ የተለያዩ ፋብሪካዎች አሉና የቀን ሰራተኛ በጣም ይበዛበት ነው።
ለዚህ መተላለፊያ ከተማ ከተማም
መተላለፊያ ከተማ ስለሆነች ለዚህ ሁሉ እነኚህ ሁሉ አስተዋጽኦ ያደርጋሉ። በኋላ ላይና አሁን ከትምርት ቤት ጀምሮ ከዚህ በፊትም ንቅናቄ በህብረተሰብ ደረጃ ሲሰሩ የነበሩ ስራዎች ማስቀጠል ሊኖርብናል። ስለዚህ አሁን በዚህ በካቻፕ ካምፔኑም ቢሆን የተጀመረው የህዝብ ንቅናቄ ያለ እስከታች ድረስ አውርዶ ህብረተሰቡን በማሳተፍ ከትምርት ቤትም ጭምር ጀምሮ የዚህ የግንዛቤ ስራዎችን በጣም በስፋት መሰራት አለበት። ወደ ጤና ተቋማቶች እንዲመጡ እንዲመረመሩ ፖዚቲቭ ሆኖ ደግሞ የሚያውቁ ከእንደገና ወደ ቀጣዩ ስቴፕ እንዲሄዱ የማድረጉን ስራ በአስተዳደርም የጀመርናቸው ሰፋፊ ስራዎች አሉ። አሁን አጭር ጊዜ ነው የጀመርነው፣ ግን በጣም በተቀናጀና በተጠናከረ መልኩ የሚቀጥል ይሆናል።
በዩናይትድ ስቴትስ ኤምባሲና በተለያዩ ድርጅቶች የስራ ኃላፊዎች የተደረገውን ይህንን ጉብኝት መነሻ ያደረጉ ሌሎች ዘገባዎች በቀጣይነት ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ምስራቅ ኢትዮጵያ ድሬዳዋ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የሠራተኛ መብቶችን መደገፍና ማበረታታት የዩናይትድ ስቴትስ የውጭ ፖሊሲ አሃዳዊ አካል ነው ይላል የዛሬው ርዕሰ አንቀጽ። የመደራጀት ነጻነትና በጋራ የመደራደርን መብት የመሳሰሉ መሠረታዊ የሠራተኛ መብቶች በዩናይትድ ስቴትስ የምጣኔ ሀብት ዲፕሎማሲ ውስጥ ቁልፍ አካል መሆናቸውን የዓለም አቀፍ የሠራተኛ ጉዳዮች የዩናይትድ ስቴትስ ልዩ ተጠሪ አመልክተዋል ሲል ርዕሰ አንቀጹ ከተጠሪዋ ሳራ ፎክስ ንግግር ጠቅሷል።
Labor rights are human rights, but they're also economic rights. And workers being able to exercise these rights...
የሠራተኛ መብቶች ሰብአዊ መብቶች ናቸው፣ ደግሞም የኢኮኖሚ መብቶችም ናቸው። እነዚህን መብቶች መጠቀም የቻሉ ሠራተኞች ብልጽግናና የእድገት ጥቅሞች ለጋራ ጉዳይ የሚያውሉባቸውን ምጣኔ ሀብቶች ለመገንባት ቁልፍ መሆናቸውን መገንዘብ ያስፈልጋል። ይህ ሁኔታ ደግሞ ለመረጋጋትና ለዲሞክራሲ ግንባታ እንዲሁም እያንዳንዱ ሰው የምጣኔ ሀብቱ አካል የመሆኑ እድሎች እንዳሉት የሚረዳበት መሆኑን ለማረጋገጥ የሚያስችል ሁላችንም የምናበረታታው አሰራር ነው። የኛም የውጭ ፖሊሲያችን አጀንዳ ጅማቶች ውስጥ በጠበቀ ሁኔታ የተሳሰረ ነው።
ርዕሰ አንቀጹ ይቀጥልና ሳራ ፎክስና በውጭ ጉዳይ መስሪያ ቤት ውስጥ ያለው ቡድናቸው ከውጭ መንግስታትና ባለድርሻዎች ጋር እንደሚሰሩና የራና ፕላዛ የልብስ ፋብሪካ ተደርምሶ 1137 ሰራተኞች ያለቁበትን አይነት የባንግላዴሽ አጋጣሚዎች ላይ እንደሚነጋገሩ አመልክቷል።
We came together, the U.S. government, with the European Union, with Canada, with the International Labor Organization.
የዩናይትድ ስቴትስ መንግስት፣ የአውሮፓ ህብረት፣ ካናዳ፣ ዓለም አቀፍ የሙያተኞች ማህበር እንዲሁም የባንግላዴሽ መንግስት የሙያተኞችን መብት ለማሻሻልና ጤናቸውን ለማስጠበቅ የሚያስችል ዘላቂ ውል ቋጠርን በአንድነት።
የዘላቂነት እምቅ ሥራ አባላት ከግሉ ዘርፍ ባለድርሻዎችና ከተባበሩት መንግሥታት ድርጅት ጋር በሚያከናውኑት ሥራ የሠራተኞች መብቶችን መከበርን፣ የሕንፃዎችን የመዋቅር ደህንነት፣ የሥራ ቦታ ደህንነትና ጤና እንዲሁም የንግድ ሥነ ምግባር በአግባቡ መፈተሻቸውንና መከናወናቸውን የሚመለከቱ የአጭር ጊዜና የረጅም ጊዜ ግዴታዎችን ለማሟላት እንደሚሠሩም ርዕሰ አንቀጹ ጠቁሟል። ቡድኑ በ4000 ፋብሪካዎች ላይ የደህንነት ፍተሻዎችን አካቷል። ይኸው ቡድን በተጨማሪም ከዓለም አቀፉ የሥራ ድርጅትና ከባንግላዴሽ መንግሥት ጋር የሥራ ሕጎችን ለማሻሻል፣ የማኅበራት ምዝገባዎች የሚቀላጠፉበትን ሁኔታ ለመፍጠር፣ ፍትሐዊነት የጎደላቸውን የሥራ አመራር ሁኔታዎች ለመመርመርና ለመከላከል እየሠራ መሆኑንም ርዕሰ አንቀጹ አትቷል። ዩናይትድ ስቴትስ የሠራተኞች መብቶች በዓለም ዙሪያ እንዲሻሻሉ ከባንግላዴሽና ከሌሎችም መንግሥታት ጋር ትሠራለች ሲል ርዕሰ አንቀጹ መልእክቱን ዘግቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
ቴክኒሽያን ጆ ጊል፣ የፕሮግራሙ መሪ ንጉሡ ታምሬ፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ሰለሞን ክፍሌለን አብራችሁን ስለ ቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣
ደህና ደሩ።